ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን በዛሬው ምሽት ድንቅ የሆነውን ቃሉን ሊመግበን ነው፣ በመንፈስ ቅዱስ አስተማሪነትም ደግሞ ሊናገረን በመካከላችን ነው። ዛሬ ከማርቆስ ወንጌል ምዕራፍ 11ን ትምህርት አብረን እንመለከታለን። ድንቅ የሆነው ጌታችን ድንቅ ቃሉን እነሆ ለሕይወታችን እያበራና እየመገበ ደግሞ ከብዙ መከራ ከብዙ ውጥንቅጥ ውስጥ ደግሞ እንድናልፍ ይረዳናል። በዚህ ብዙ ወሬ በሚነዛበት ብዙ ካታ ባለበት ብዙ መከራና ውከት በሚሰማበት ዓለም ውስጥ እግዚአብሔር አምላካችን ልጆቹን በዚህ በራዲዮ ሞገድ አማካኝነት በቃሉ ደርሶ ያጽናናቸዋል፣ ይረዳቸዋል፣ ይታደጋቸዋል። እግዚአብሔር ለዘላለም የተመሰገነ ይሁን። እስቲ ድንቅ የሆነውን ጌታችንን እንዲህ ያልን እና ሞጋክሰን እሰዋይንሎ አትገመት አትገመት ሲዶኔታ አይወስኑ
ተኩታንኝ እዚ ደርሻለሁ መጠጊያዬ ሆንክ ጌታ ለኛ ጌታ ለኛ ጌታ ለኛ ኢየሱስ ለኛ ኢየሱስ
እግዚአብሔር ለዘላለም እየተመሰገነ ይሁን። ኢየሱስ ክርስቶስ ከፍ አርጎናል። አዎ መዋረዳችንን ያየ እግዚአብሔር ለዘላለም እየተመሰገነ ይሁን። እናመስግን። ሁሉን ቻይ የሆንክ እግዚአብሔር አምላካችን ሆይ ዛሬም ደግሞ እናመሰግንሃለን። አቤቱ አባታችንና አምላካችን ሆይ የማንረባ ላንተም ደግሞ የተገባን ሆነን ሳንገኝ እነሆ አንተ በልጅ በጌታ በኢየሱስ ክርስቶስ ወደድከን። አቤቱ አምላኬ በፊትህ የሚያቆመን በፊትህም ደግሞ እንድንቆምና በፊትህም እንድንታይ የሚያደርገን አንዳች መልካም ነገር የለብንም። አንተ ግን በልጅ በጌታ በኢየሱስ ክርስቶስ ባደረክልን ታላቅ ምሕረት በፊትህ መቆም ቻልን፣ ከቅዱሳን ጉባኤም ደግሞ ተደመርን። ስለዚህም እናመሰግንሃለን። በዚህን ሰዓት እግዚአብሔር ያስተማሪውን መንፈስ ቅዱስ ልከህ ደግሞ ተናገረን። እግዚአብሔር አምላካችን ሆይ ድንቅ ከሆነው ከዚህ ከቃልህ ደግሞ እንደ ተማርን ለሌሎች ትርፍ ለሌሎች ፍሬያማ መሆን የምንችልበትን ጸጋህን እንድሰጠን እንለምንሃለን። ስለ ሰማህን ክብር ለስሜ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ውድ አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከማርቆስ ወንጌል ምዕራፍ 10 እግዚአብሔር ያላስተማረን ጌታ መንፈስ ቅዱስም ያልገለጠልን ምንም ነገር የለም። ዛሬም ደግሞ በፊቱ ሆነን እነሆ ከቃሉ ማድ ከማርቆስ ምዕራፍ 11 እንመለከታለን እንማራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ማርቆስ ምዕራፍ 11 ተመልከቱ። ወገኖች አሁን ጌታ ኢየሱስ በምድር ላይ ወዳሳለፋቸው የመጨረሻዎቹ ቀናት ደርሰናል። ይህንን ምዕራፍ በሚከተለው ሁኔታ ከፋፍያለሁ። አንደኛ ከቁጥር 1 እስከ ቁጥር 11 ጌታ ኢየሱስ ለሕዝቡ ራሱን እንደ መሲህ ስለመግለጡ፣ ሁለተኛ ከቁጥር 12 እስከ ቁጥር 14 ጌታ ኢየሱስ በለሲቱን እንደረገማት፣ ከቁጥር 15 እስከ ቁጥር 21 ኢየሱስ ቤተ መቅደሱን እንዳነጻ፣ ከቁጥር 22 እስከ ቁጥር 26 ጌታ ኢየሱስ ስለ ጸሎት ያስተማረው፣ ከቁጥር 27 እስከ ቁጥር 33 ባለው ስፍራ ደግሞ ጌታ ኢየሱስ የሃይማኖት መሪዎችን በጥያቄ እንዳፋጠጣቸው እንመለከታለን። ይህ 11ኛው ምዕራፍ ጌታ ኢየሱስ ወደ ኢየሩሳሌም ስለ ገባባቸው ስለ ሦስቱ ቀናት የሚያወሳ ወይም የሚያስተምረን ነው። ጌታ ኢየሱስ በምድር ላይ የነበረውን ቆይታ ሊፈጽም በመጨረሻዎቹ ቀናት ራሱን በመግለጥ ወደ ኢየሩሳሌም እንደገባ ከቃሉ እንረዳለን። ወደ ኢየሩሳሌም የገባበትን ወቅት ስናጤን በሦስት የተለያዩ ጊዜያት እንደገባም እንረዳለን። እያንዳንዱ ወንጌል ወደ ኢየሩሳሌም የገባበትን ልዩ ልዩ ጊዜያትን አስፍሯል። በመጀመሪያ የገባበት ቀን በሰንበት ቀን ማለትም ቅዳሜ ዕለት ነበረ። እንደገና በእሁድ ቀን ተመልሶ ቤተ መቅደሱን አነጻ። እንደገና ደግሞ ሰኞ ዕለት መጥቶ ለከተማይቱ አለቀሰላት። እስቲ ቁጥር 1ን እንመልከት። ወደ ኢየሩሳሌምም ከደብረ ዘይት አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ ይላል። እዚህ ላይ እንግዲህ ተመልከቱ፣ ጌታ ኢየሱስ ክርስቶስ ሁለት ደቀ መዛሙርትን እንደላከ እንመለከታለን። ባለፉት ጥቂት ምዕራፎች እንደ ተማር ነው ጌታ ኢየሱስ ወደ ኢየሩሳሌም በመሄድ ላይ ነው። ያካሄዱን ሁኔታ ስንመለከት ወደ መስቀል ሞት እንደ ተጠጋ እናስተውላለን። ይህ ሳምንት በምድር ላይ ለነበረው ጊዜ የመጨረሻው ሳምንት ነው። ቢታንያና ቤተፋጌ ከኢየሩሳሌም ከተማ አጠገብ ከሚገኘው የደብረ ዘይት ተራራ ባሻገር የሚገኙ ሁለት ትናንሽ ከተሞች ናቸው። ጌታ ኢየሱስ በአጠገቡ ከነበሩት ለሁለቱ ትእዛዝ ሲሰጣቸው እንመለከታለን። ቁጥር 2ና 3ን ተመልከቱ። ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለችው መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና አልተቀመጠባት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡልኝ፣ ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት፣ ወዲያውም ደግሞ ወደዚህ ይሰደዋል አላቸው ይላል። ጌታ ኢየሱስ ስለ ተቀመጠባት ውርንጫ ሁለት ተቀባይነት ያላቸው ማብራሪያ መስጠት ይቻላል። አንደኛው ጌታ ኢየሱስ በዚህ ሁኔታ ወደ ኢየሩሳሌም እንደሚገባ አስቀድሞ የሚያውቀውና በትንቢትም የተነገረ ስለሆነ ውርንጫውን በዘላለማዊ ዕውቀቱ ያውቋል። ይህ ታምራዊ ሲሆን፣ በሌላው አቅጣጫ ይህ ክንዋኔ አስቀድሞ በሰው የተዘጋጀ ቢሆን ታምራዊ ሳይሆን የሰው ሥራ ይሆናል። እኔ ግን ጌታ ኢየሱስ ይህንን አስቀድሞ እንዳወቀና በሙሉ ሥልጣኑ እንዳደረገው አምናለሁ። ከዚህም ትልቅ ትርጉም ልታገኙ ትችላላችሁ ወገኖቼ። ዋናው ነገር ጌታ ኢየሱስ በእውቀቱ አንዳች የሚታጣው እንደሌለና በሥልጣኑም ሁሉንም እንደሚያዝ ሁሉም ለእርሱ እንደሚገዛ ልናስተውል እንችላለን። ማንም ለምን ውርንጫውን ትፈታላችሁ ቢላችሁ ለጌታ ያስፈልገዋል በሉ በማለት ጌታ ኢየሱስ ሥልጣኑን አረጋገጠ። አንዳንዶች እርሱን ለመግደል ሴራ ሲጠነስሱ፣ ሌሎች ደግሞ ለእርሱ ታማኞች ሆነው ነበረ። ለጌታ ያስፈልገዋል ስትሉት ወዲያው ወደዚህ ይልከዋል የሚለውን ቃል ስንመለከት የውርንጫው ባለቤት ለጌታ ሥልጣን መገዛቱንና ታማኝነቱን ያሳየናል። እንደዚህ አይነቱ ሁኔታ በእኛም ዘመን እውነት ሆኖ እናገኘዋለን። ዛሬም ለጌታ ለኢየሱስ ታማኝ የሆኑ ሰዎች እንዳሉ ሁሉ የእርሱ ጠላት ሆኖ የሚመላለሱም አሉ። ከቁጥር 4 እስከ 10 ያለውን ስትመለከቱ ደቀ መዛሙርቱ
ጌታ ኢየሱስ ክርስቶስ እንዳዘዛቸው እንደሄዱና የነገራቸውንም ሁሉ በትክክል እንዳገኙ እንመለከታለን። ደቀ መዛሙርቱ ጌታ እንዳዘዛቸው እንዳደረጉና ውርንጫውንም ፈተው እንደወሰዱ ከዚህ ክፍል ውስጥ መመልከት እንችላለን። በዚያን ጊዜ በኢየሩሳሌም ለነበሩ ሰዎች ይህ ሁኔታ አስደንቋቸው እንደሆነ አላውቅም። ለሮማውያን ግን ይህ የጌታ ኢየሱስ በዚህ ሁኔታ መምጣቱ እንደማያስደንቃቸው እርግጠኛ ነኝ። ምክንያቱም እነርሱ በየዘመናቱ የተነሱ የሮም ቄሳሮች አንድን አገር መውረርና አስገብረው በታላቅ ድል ሲመለሱ በመለከትና በእንቢልታ በወታደሮችም ታጅበው በብዙ ሕዝብ መካከል ሲያልፉ አይተዋልና ይህ የጌታ አመጣጥ ሊያስደንቃቸው አይችልም። በዚህ ስፍራ ሆሳዕና እያሉ ይጮሁ የነበሩት ጥቂት የገሊላ ሰዎችና ሕፃናት እንዲሁም ደቀ መዛሙርቱ ነበሩ። ዋናውና አስፈላጊው ነገር ግን ጌታ ኢየሱስ ራሱን ቤዛ አድርጎ በግልጽ መስጠቱ ነው። ቁጥር 11 ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዞር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበር ከ12ቱ ጋር ወደ ቢታንያ ወጣ ይላል። በዚህ ክፍል እናስተውላቸው የሚገቡ ሁለት ነገሮች አሉ። ጊዜው የሰንበት ቀን ስለሆነ ገንዘብ ለዋጮችና በሬዎች አልነበሩም። በዚህ የመጀመሪያ ቀን እንደ ካህን ሆኖ መጣ። መሥዋዕቱም እርሱ ራሱ ነበረ። እንደ ታላቅ ሊቀ ካህናት ወደ መቅደስ ውስጥ ገብቶ በእግዚአብሔር ፊት ተቀባይነት ያለውን መሥዋዕት፣ ይኸውም የራሱን ደም ለእኔና ለእናንተ ኃጢአት ሲል አቀረበ። በዚያ ዕለት ሌሊቱን በኢየሩሳሌም እንዳሳለፈ ነገር ግን ወደ ቢታንያም እንደ ተመለሰ ማስተዋል ይቻላል። ጌታ ኢየሱስ ልትቀበለው ባልወደደች ከተማ ሊያድር አልወደደም። ከቁጥር 12 እስከ 14 ያለውን ተመልከቱ። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። ይህ የሆነው በሚቀጥለው ቀን ከቢታንያ በሚመጡበት ጊዜ ነበረ። ይህ ቀን ለሁለተኛ ጊዜ በድል የገባበት ቀን ነው። በመንገድ ላይ የሆነው ይህ ሁኔታ በብዙ የሚያነጋግር ነገር ነው። በዚህ ቀን ወደ ቤተ መቅደስ ገብቶ ቤተ መቅደሱን እንዳነጻና በለሲቱን እንደረገማት እንመለከታለን። በእኔ አመለካከት የእስራኤል ሕዝብ በበለሲቱ ይመሰላል። በዚህም ትልቅ መንፈሳዊ ትምህርት እናገኝበታለን ወገኖቼ። የእስራኤል ሕዝብ ውጫዊ የሃይማኖት መልክ አላቸው፣ ነገር ግን ምንም አይነት መንፈሳዊ ፍሬ አይታይባቸውም ነበረ። ዛሬም ቢሆን በአብዛኛው የቤተ ክርስቲያን ሕይወት የምንመለከተው በዙሪያችን ይህንኑ ነው። ጌታ ኢየሱስ ለሎዶቅያ ቤተ ክርስቲያን ያስተላለፈላት መልእክት ይህንን የሚመስል ነበረ። ጎስቋላና ምስኪን፣ ድሃም እውርም የተራቆተችም ነበረች። ይህ ማለት መንፈስ ቅዱስ በውስጧ የሚገባውን ያክል መስራት አልቻለም ማለት ነው። ይህ ሁኔታ ኢሳይያስ በምዕራፍ 9 ቁጥር 13 ከሚናገረው ጋር አብሮ የሚሄድ ነው። ጌታም ይህ ሕዝብ ባፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነውና በሰዎች ሥርዓትና ትምህርት ብቻ ይፈራኛልና ይላል። ይህ ጥቅስ በዘመናችን ካለችው ቤተ ክርስቲያን አገልግሎት ጋር የሚነጻጸር ነው። ጌታ ኢየሱስ የበለሷን ዛፍ ረገማት፣ በለሷም መድረቋን ከዚሁ እንመለከታለን። ቁጥር 15 ወደ ኢየሩሳሌምም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመረ። የገንዘብ ለዋጮችንም ገበታዎች፣ የእርግብ ሻጮችንም ወንበሮች ምን አደረገ ይላል? ገለበጠ ይላል። በዚህ ክፍል ጌታ ኢየሱስ መቅደሱን ሲያነጻ እንመለከታለን። ይህ ሁኔታ የተፈጸመው በሰንበት ማግስት ባለው እሁድ ቀን ነበረ። ገንዘብ ለዋጮች በቤተ መቅደስ ውስጥ ነበሩ። ከልዩ ልዩ አገር የመጡ እንግዶች ወደ እነርሱ እየቀረቡ ገንዘባቸውን ይለውጡ ነበረ። ማንኛውም የውጭ ዜጋ በራሱ አገር ገንዘብ መጠቀም አይችልም ነበረ። ገንዘብ ለዋጮችም ገንዘብን በሚለውጡበት ጊዜ የአገልግሎት ክፍያ ነው በማለት የተወሰነ ገንዘብ ከሕዝቡ ይወስዱ ነበረ። የአገልግሎቱ ዓላማ መልካም መስሎ ይታይ ይሆናል። ጌታ ኢየሱስ ግን የእግዚአብሔርን ቤት የሌቦች ዋሻ አደረጋችሁት አለ። ወገኖች፣ ዛሬም ቢሆን በቤተ ክርስቲያን ውስጥ በአገልግሎት ስም የሚካሄዱ የንግድ ሥራዎች አደገኛ ሊሆኑ ይችላሉ። ከዚህም የተነሳ ብዙ ሰዎች ቤተ ክርስቲያንን ከመርዳታቸው በፊት ቤተ ክርስቲያን ከእንደዚህ አይነቱ አደገኛ ነገር ነጻ መሆኗን ማረጋገጥ ይፈልጋሉ። ጌታ ኢየሱስ በግልጽ እንደ መሲህ ራሱን በመግለጽ ወደ ኢየሩሳሌም መግባቱ በራሱ ድል አልነበረም። ምክንያቱም ሕዝቡ አልተቀበሉትምና። ከዚህ ይልቅ ግን ጌታ ራሱ በትእዛዝ በመላእክት ማለቃ ድምፅ ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን የሚለው ጥቅስ የክርስቶስን በድል አድራጊነት መግባት በግልጽ ያሳያል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 እስከ 17 ያለውን ልብ ይሏል። ባለፉት 1900 ዓመታት ጌታን በማመን የተከተሉ በሚሊዮን የሚቆጠሩ ቅዱሳን ከእርሱ ጋር ይገለጣሉ። ያ በእውነት የድል አድራጊነት መገለጥ ነው። የሙታን መነሳትም ሆነ በሕይወት ያሉ ሰዎች የመለወጣቸው ጉዳይ በቅጽበት እንደሚሆን የእግዚአብሔር ቃል ይነግረናል። ከዚያ በኋላ የሚኖሩት ኑሮ ግን ዘላለማዊ ነው። ጌታ ኢየሱስ ቅዱሳኑን ወደ አዲስ ስፍራ፣ ወደ አዲስ ፍጥረትና ወደ አዲስ መኖሪያ ይመራቸዋል። ይህም አዲስ ስፍራ አዲሲቷ ኢየሩሳሌም ናት። ያ ጊዜ እንዴት ያለ ድንቅ ጊዜ ይሆን! ያ እውነተኛና ፍጹም ድል ነው። ቁጥር 20ና 21 ማለዳም ሲያልፉ በለሲቱን ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው ይላል። ይህ ሁኔታ ጌታ ኢየሱስ ስለ ጸሎት እንዲናገር አድርጎታል። ደቀ መዛሙርቱ በበለሷ ዛፍ ላይ የደረሰው እርግማን እጅግ አስደንቋቸው ስለ ነበር ጌታ ኢየሱስ ስለ ጸሎት ሊያስተምራቸው ሁኔታውን ተጠቀመበት። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ ይላቸዋል። ቁጥር 22ን ይመለከቷል። ጌታ ኢየሱስ በእምነት ስለሚደረግ ጸሎት የሰጠው ትምህርት ጴጥሮስ በለሷን ጌታ እንዴት እንደረገማት ትዝ ብሎት በተናገረው ንግግር ላይ መመስረቱ የሚያስደንቅ ነው። የጸሎት መጀመሪያ በእግዚአብሔር ማመን ነው። በቃ ወገኖቼ፣ ለጸሎት በቀረባችሁ በተንበረከካችሁም ጊዜ በእግዚአብሔር ያንን ጉዳይ የጸለያችሁትን እንደሚያደርግ እግዚአብሔርም ደግሞ ለመፈጸም ኃይልና ብርታት እንዳለው ማመን ነው። የዕብራውያን ጸሐፊ ይህን መመሪያ እንደሚከተለው በግልጽ አስፍሮታል። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ይላል። እስቲ ጊዜ ሲኖራችሁ ዕብራውያን 11 ቁጥር 6ን የተመልከቱ። ወገኖቼ በእግዚአብሔር ሳናምን የምንጸልየው ጸሎት ለራሱ ዝም ብሎ እንደሚናገር የብድ ሰው ንግግር ይመስላል። ስለዚህ የመጀመሪያው ደረጃ ለእኔና ለእናንተ በእግዚአብሔር ፊት ለጸሎት ስንቀርብ የሚያስፈልገን ነገር በእግዚአብሔር ማመን ነው። በቃ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ተመልከቱ፣ በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ይላል። ይህ ጥቅስ በብዙ ክርስቲያኖች ዘንድ በተሳሳተ ሁኔታ የሚተረጎም ነው። ክርስቲያን በግልጽ የሚታዩትን ተፈጥሯዊ ተራራዎች እንዲነቀሉና ወደ ባህር እንዲወሰኑ ማድረግ አያስፈልገውም። ነገር ግን በየቀኑ ኑሮው የሚያጋጥሙትን እንደ ተራራ የሆኑ ችግሮቹን በእምነት ጸሎት ሊያስወግዳቸው ይገባል። ተመልከቱ፣ በእምነት ጸሎት ሊያስወግዳቸው ይገባል። ለዚህ ነው ጳውሎስ ለኤፌሶን ክርስቲያኖች እንዲህ ሲል የጸለየው፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ይላል። ኤፌሶን 3 ቁጥር 16ና 17 በውስጥ ሰውነታችን በመንፈስ ቅዱስ ኃይል ስንጠነክር ተራራን ከመናድ በላይ ኃይል እናገኛለን። ስለዚህም በእምነት ጸሎት ከፊት ለፊታችን የሚደነቀሩትን ከፊት ለፊታችን የሚቆሙትን ልዩ ልዩ የሰይጣን ፈተናዎችን ልናስወግዳቸው የምንችልበትን ኃይል እናገኛለን። ይህም ደግሞ እጅግ በጣም አስፈላጊ ነገር ነው። ቁጥር 24 ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ። ደግሞ አለው እንዳገኛችሁት እመኑ። ከዚያስ ይሆንላችሁማ አልላል። እግዚአብሔር የተመሰገነ ይሁን። ለኔና ለናንተ ታዳ የሚያስፈልገው አንድ ነገር ብቻ ነው፣ ያም በእግዚአብሔር ማመን፣ የለመነውን የጸለይነውን ነገር እግዚአብሔር እንደሚያከናውን ማመን። በእግዚአብሔር እመኑ። ይህምነታችሁ ግን የራሳችሁን ፈቃድ ለመፈጸም ችሎታ የሚሰጣችሁ ሳይሆን ወገኖቼ፣ የእግዚአብሔር ፈቃድ በሕይወታችሁ እንዲፈጸም የሚያስችላችሁ ነው። አዎ፣ ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ለአንዳች ቢኖርባችሁ ይቅር ይበሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። ቁጥር 25 ቁጥር 26 ይቅርታ ማድረግ አንድ ክርስቲያን ጸሎቱ እንዲሰማለትና እንዲመለስለት የሚያደርግ ቅድመ ሁኔታ ነው። ይቅርታ የማያደርግ መንፈስ ግን ከእግዚአብሔር ጋር የሚያገናኘውን የጸሎት መስመር ያቋርጣል። እግዚአብሔር እኛን ስለ ክርስቶስ ብሎ ይቅር ብሎናል ወገኖቼ። ኤፌሶን 4:32 ነው በኋላ ተመልከቱ። ኤፌሶን ምዕራፍ 4 ቁጥር 32 እኛ የዳንበት መንገድ ይህ ነው። በሕይወታችን ኃይል እንዲኖረን ከፈለግን የይቅርታ ሰዎች ልንሆን ይገባናል። ቀጥሎ የምንመለከተው የካህናት አለቆች ሊያጠምዱት ወደ እርሱ እንደመጡ ነው። ይህንንም ደግሞ ከቁጥር 7ና 8 መመልከት ትችላላችሁ። በመጨረሻ ጊዜዎቹም ጌታ ኢየሱስ ፈተና ነበረበት። የካህናት አለቆች በየደረጃው ሁሉ ይፈትኑት ነበረ፣ ሥልጣኑን ይገዳደሩ ነበረ። እነርሱ የሃይማኖት መሪዎችና በሃይማኖት ጉዳይ ኃላፊነት ያለባቸው ቢሆኑም በእርሱ ላይ ግን ምንም ሥልጣን አልነበራቸውም። ስለሆነም ይህንን ሥልጣኑን ከወዴት እንዳገኘ ይጠይቁት ነበረ። ቁጥር 29ና 30ን ተመልከቱ። የካህናት አለቆችና ጻፎች ሽማግሌዎችም ወደ ኢየሱስ ቀርበው ይህንን ሁሉ በምን ሥልጣን እንደሚያደርግ በቁጥር 7ና 8 ጠይቀውት ነበረ። በቁጥር 9ና 30 ደግሞ ጌታ ኢየሱስ እንዲህ ይላቸዋል። ኢየሱስም እኔም አንዲት ነገር እጠይቃችኋለሁ፣ እናንተም መልሱልኝ። እኔም በምን ሥልጣን እነዚህን እንዳደርግ ነግራችኋለሁ። የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው? መልሱልኝ አላቸው። ይህ ጥያቄ እጅግ በጣም ጥሩና አስፈላጊ ጥያቄ ነው። ለሃይማኖት መሪዎቹ ግን አስቸጋሪ ጥያቄ ነው። የዮሐንስ ጥምቀት ከሰማይ ነው ቢሉ ታዲያ ለምን አላመናችሁበትም ሊል ነው። ከምድር ነው እንዳይሉ ሕዝቡ ሁሉ ስለ ተቀበሉትና ስለ ተከተሉት ከሕዝቡ ጋር እንዳይጣሉ ፈሩ። እስቲ ከቁጥር 31 እስከ 33 ያለውን ደግሞ እንመልከት። የመጨረሻ ክፍላችን ነው። እርስ በርሳቸውም ሲነጋገሩ ከሰማይ ነው ብንል እንግዲያውስ ስለምን አላመናችሁበትም ይለናል። ነገር ግን ከሰው ነው እንበልን አሉ። ሁሉ ዮሐንስን በእውነት እንደ ነቢይ ያዩት ነበርና ሕዝቡን ፈሩ። ለኢየሱስም መልሰው አናውቅም አሉት። ኢየሱስም እኔም በምን ሥልጣን እነዚህን እንዳደርግ አልነግራችሁም አላቸው ይላል። ጌታ ኢየሱስ ከጠየቃቸው ከባድ ጥያቄ ራሳቸውን ነፃ ለማድረግ አናውቅም ብሎ መለሱ። ስለዚህም ጌታ ኢየሱስ ለእነርሱ ጥያቄ መልስ እንዳይሰጥ ምክንያት አገኘ። እነርሱ ሊያጠምዱት ነበረ የጠየቁት፣ እርሱ ግን በወጥመዳቸው ስላልወደቀ ለጥያቄያቸው መልስ አልሰጠም። አንድ ሰው በንጹሕ ልቡ ቅንነት ያለውን ጥያቄ ይዞ ወደ ጌታ ቢቀርብ ከጌታ ዘንድ ትክክለኛውን ምላሽ ያገኛል። እርሱ ኃጢአተኞችን ይቀበላልና ለጥያቄያቸውም መልስን ይሰጣል። በዚህች ምሽት በእናንተ ልብ ውስጥ ያለው ወገኖቼ ምን አይነት ጥያቄ ነው? ኢየሱስ ክርስቶስ ይመልስላችሁ ዘንድ የምትፈልጉት ጥያቄ ምንድን ነው? እንግዲህ የዚህ የማርቆስ ወንጌል ምዕራፍ 11 ትምህርታችን እዚህ ላይ አበቃ። ከዚህ ክፍል እግዚአብሔር አምላካችን ድንቅን ነገር እንድንማርና እንድንመለከት በእውነት ረድቶናል። በቀሪው ሰዓታችን ደግሞ ከምዕራፍ 12 ጥቂቱን አብረን እንመለከታለን። እዚህ በምዕራፍ 12 እና በሚቀጥሉት ምዕራፎች ምንም የተገለጠ ተአምራት የለም። ቀደም ሲል እንደተመለከትነው የማርቆስ ወንጌል በድርጊቶችና በተአምሮች ላይ ትኩረት የሚሰጥ ነው። በዚህ ወንጌል የተጠቀሱት ተአምራቶች ቀስ በቀስ እየቀነሱ መጥተው እዚህ ቦታ ያቆሙ ይመስላሉ። ልክ ከአንድ ማዕበል በኋላ ባህሩ ጸጥ እንደሚል እንዲሁም የጌታ ኢየሱስ ተአምራዊ ሥራው በዚህ ክፍል ጸጥ ብሎ እናየዋለን። በዚህ ምዕራፍ ውስጥ በአይነቱ የተለየውን ታላቅ ድርጊት እንመለከታለን። ጌታ ኢየሱስ የመሥዋዕት በግ ሆኖ ከመሰዋቱ በፊት በብዙ ሲመረመርና ሲፈተን እናስተውላለን። የመስዋዕት በግ እንከን የሌለበት መሆኑ ከተረጋገጠና ከተጣራ በኋላ ነው ለመስዋዕትነት የሚቀርበው። በእነዚህ ቀናት በሰዎች ላይ የነበረው የቁጣ ማዕበል ሁሉ በርሱ ላይ ነበር። ይህ ጊዜ ለእርሱ የጸጥታ ጊዜ አልነበረም። ነገር ግን ከሃይማኖት መሪዎች ጋር የከረረ ግጭት ያደረገበት ጊዜ ነበር። ነገሮች ሁሉ በገሃነምና በገነት መካከል ለሚደረገው ውጊያ ተመቻችተው ነበር። ውጊያው በጨለማው ሥልጣንና በብርሃን ወይም በእግዚአብሔርና በሰይጣን መካከል የተደረገ ነበር። የጌታ ኢየሱስ የሦስት ዓመት አገልግሎቱ ከሃይማኖት መሪዎች ጋር ከፍተኛ የቃላት ግጭት እንዲፈጠር ያደረገ ነበር። እርሱ ከሃይማኖት መሪዎች በቀረበበት የቃላት ጦርነት አልተሸነፈም፣ ይልቁንም ጸጥ እንዲሉ አደረጋቸው እንጂ። የሃይማኖት መሪዎች ሕዝቡ ሁሉ በጌታ በኢየሱስ ላይ በጠላትነት የሚነሳሳበትን ነገር እንዲያደርግ ወይም እንዲናገር ተስፋ ያደርጉ ነበር። እርሱም ለዚህ ድርጊታቸው ቀጥተኛ፣ ግልጽና ወደ አንድ ግብ የሚያመራ ምሳሌ ስለ አገልግሎቱ ሰጣቸው። ይኸውም ስለ ወይኑ አትክልት የሰጠው ምሳሌ ነው። ትርጉሙ ግልጽ ነው። ይህ ምዕራፍ በዚህ ምሳሌ ይጀምራል። ቁጥር 1 በምሳሌ የሚነግራቸው ጀመር። አንድ ሰው የወይኑ አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያም አሰለት፣ ግንብም ሠራና ለገበሬዎች አከራይቶ ወደ ሌላ አገር ሄደ ይላቸዋል። በትንቢተ ኢሳይያስ ምዕራፍ 5 ከቁጥር 1 እስከ 7 መሠረት የወይኑ አትክልት የእስራኤል ሕዝብ ምሳሌ ነው። ያንን ወይን ከግብፅ አወጣው፣ የእስራኤል ሕዝብ አድርጎ መሠረተው። ከዚያም ከእግዚአብሔር የሆነውን ሃይማኖት ሰጣቸው። የአንድ እግዚአብሔር አምልኮ ያለበትን ሃይማኖት የተሰጠው እንደ እነርሱ ያለ ሕዝብ ፈጽሞ አልነበረም። ጌታ ኢየሱስ በጊዜው ለነበሩት የሃይማኖት መሪዎች የወይኑን ምሳሌ ነገራቸው። ይህንን ደግሞ ከቁጥር 2 እስከ 12 ባለው ስፍራ መመልከት ትችላላችሁ። ጌታ ኢየሱስ በዚህ ምሳሌ ሊናገር የፈለገው ግልጽ ነው። እግዚአብሔር የላካቸው ባሪያዎች ነቢያቶች ናቸው። የወይኑ ባለቤት እግዚአብሔር አብ ነው። ወይኑ ደግሞ የእስራኤል ሕዝብ ነው። እግዚአብሔር የእስራኤልን ሕዝብ መርጦና ጠብቆት ነበረ። ወገኖቼ፣ ገበሬዎቹ የሃይማኖት መሪዎች ናቸው። በመጨረሻም ልጁን ላከ። የተባለው ልጁ ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ አንድያ ልጅ ነው። ጌታ ኢየሱስ በልዩ ሁኔታ ወደ እስራኤል ሕዝብ ተልኮ ነበረ። በማቴዎስ ወንጌል ምዕራፍ 15 ቁጥር 24 እንደተገለጸው ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ብሎ ጌታ ኢየሱስ እንደተናገረው ለእስራኤል ሕዝብ ተልኮ ነበር። ነገር ግን ለእስራኤል ሕዝብ ብቻ ሳይሆን ለዓለም ሁሉ እንደተሰጠ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ተገልጾ እናነባለን። ነገር ግን ይህንን ምሳሌ ከፊት ለፊቱ ለቆሙት የሃይማኖት መሪዎች በሚገባቸው መንገድ ተናገራቸው። እነርሱ እርሱን ለመግደል ያሴሩ ነበረ። እርሱም ሴራቸውን ወደ ብርሃን እያወጣው ነበረ። እርሱ በሰው ልብ ያለውን ሁሉ ያውቃል። ስለዚህም የሃይማኖት መሪዎች ምን ለማድረግ እንዳሰቡ በግልጽ ነገራቸው። እያንዳንዱ እርምጃቸውና ዕቅዳቸው ምን እንደሆነ አስቀድሞ ተነበየ። ሳይገሉት ገና ገዳዮቹ እንደሆኑ ነገራቸው። ከዚያም በሃይማኖት መሪዎቹ ላይ የሚመጣውን ፍርድም አስቀድሞ ተነበየ። ይህም ትንቢት በሰባ ዓመተ ምሕረት ኢየሩሳሌም ከተማ በጠፋች ጊዜና ሕዝቡ በምርኮ በተወሰዱ ጊዜ ተፈጸመ። ዛሬ በሮም የሚገኘው ኮሎሲየም የተባለው ዋሻ የተገነባው በምርኮ በተወሰዱ አይሁዶች ነው። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለው ትንቢት በዚህ እንዴት እንደ ተፈጸመ እናስተውል ወገኖቼ። ክርስቶስ ለሃይማኖት መሪዎች የማሰናከያ ዓለት ሆኖባቸዋል። ነገር ግን ለተቀበሉት ለእነርሱ የማዕዘን ራስ ድንጋይ ሆኗል። ይህ በፍጹም እምነት የሚፈጸመው ጌታ ኢየሱስ ዳግም ወደዚህ ምድር ሲመጣ ነው። ይህ የትንቢት ቃል በትንቢተ ዘካርያስ ምዕራፍ 4 ቁጥር 7 ላይ ተገልጾ እናገኛለን። የሃይማኖት መሪዎች ኢየሱስ ክርስቶስን ወስደው ሊፈርዱበትና ሊቀጡት ፈልገው ነበረ። ነገር ግን ሕዝቡን ስለፈሩ አልቻሉም። ከቁጥር 2 እስከ 12 ያለው ይህ የወይኑ ምሳሌ ከፍተኛ የቃላት ጦርነት በማስነሳቱ የሃይማኖት መሪዎች ሌሎችን መልእክተኞች ወደ እርሱ መላካቸውን ከዚሁ ክፍል እንመለከታለን። እግዚአብሔር አምላካችን የተመሰገነ ይሁን። የዛሬው ትምህርታችን እንግዲህ እዚህ ላይ ያበቃል። ደህና አደሩ።